ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
This extraordinary distinction.
የኖቤል ኮሚቴው የሰጠዎት ይህ ታላቅ ክብር ውድ ወንድሜ ዶክተር አብይ አህመድ አፍሪካን በሙሉ የሚያከብር ነው።
Is one that honors Africa as a whole.
የአፍሪካ ህብረት ኮሚሽን ሊቀመንበር ሙስታፋ መሐማት ናቸው። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የዘንድሮው የሰላም ኖቤል ሽልማት አስመልክቶ የኢትዮጵያ የሰላም ሚኒስቴር ባዘጋጀው ስነ ስርዓት ላይ ከተናገሩት የተወሰደ ነው። ዝርዝሩን በእለቱ አብይ ርዕስ ይዘናል።
የትግራይ ክልል የትምህርት ቢሮ ባለፈው ሳምንት የክልሉ ተወላጅ ሆኑ አዲስ የሚመደቡ የከፍተኛ ትምህርት ተማሪዎችን በአማራ ክልል ወደሚገኙ የከፍተኛ ትምህርት ተቋማት የማይልክ መሆኑን ይፋ ያደረገበትን ዜና ተከትሎ ለተነሳ ጥያቄ በሰጡት ምላሽ ተማሪዎቹን ለጉዳት የሚዳርግ ምንም አይነት የደህንነት ስጋት በአማራ ክልል ውስጥ የለም ሲሉ ተማሪዎችን ለማስተናገድ ዝግጁ መሆናቸውን የወሎና የደብረ ብርሃን ዩኒቨርሲቲዎች አስታውቀዋል። የዚህንም ዝርዝር በመጽሔት ክፍለ ጊዜ ይዘናል።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሰኞ ጥቅምት 10 2012 ዓ ም ስርጭታችን ጋር የምናስተናግዳችሁን ያዳነች ሳየና
እኔም አሉላ ከበደ ከብርሃን ኃይሉና ከስርጭት መሐንዲሳችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና። በቅሊንጦ ማረሚያ ቤት ቃጠሎ ጥፋተኛ የተባሉ 4 ተከሳሾች ላይ ፍርድ ቤት ዛሬ ሊያሰማ የነበረውን የቅጣት ውሳኔ ለሌላ ጊዜ ቀጥሯል። ፍርድ ቤቱ ውሳኔው ስላልደረሰለት በመጪው በቀጠሮው መሰረት የቅጣት ውሳኔ ሊያሰማ እንዳልተቻለ አስታውቋል። መለስካቸው አመሃ ተከታትሎታል።
ባለፈው ነሐሴ ወር 2011 ዓ.ም በቅሊንጦ ማረሚያ ቤት ቃጠሎ የጥፋተኝነት ውሳኔ የተላለፈባቸው ጌታቸው ሸቴ፣ ቶፊክ ሽኩር፣ ሸምሱ ሰይድ እና ፍጹም ጌታቸው የቅጣት ውሳኔያቸውን ዛሬም ከፍርድ ቤት አላገኙም። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 4ኛ ወንጀል ችሎት ዛሬ ለቀረቡት ፍርደኞች እንዳስረዳው ቀደም ሲል መዝገቡን በመረመሩት ዳኞች ምትክ አዲስ የተሰየሙ ዳኞች እንደሆኑ አብራርቶ በዚህ ምክንያት የቅጣት ውሳኔ ለዛሬ እንዳልደረሰለትም ተናግሯል። የጥፋተኝነት ውሳኔ ከተላለፈባቸው መካከል አንዱ አቶ ጌታቸው ሸቴ ለፍርድ ቤቱ የተከሳሾቹ ቤተሰቦች ወደ ችሎቱ እንዲገቡ ትዕዛዝ እንዲሰጥለት በጠየቀው መሠረት የቤተሰቡ አባላት ወደ ችሎት ገብተዋል። አቶ ጌታቸው አክሎም የምትፈልጉትን የምትወስኑት እናንተ ሆናችሁ ሳለ ባለቤቴ በማረሚያ ቤት ፖሊሶች ትንገላታለች፣ እኔም ዛቻ ደርሶብኛል የሚል አቤቱታ አቅርቧል። ፍርድ ቤቱም የተከሳሽን ባለቤት ሁኔታውን እንድታስረዳ ሲጠይቅ የቃሊቲ ማረሚያ ቤት ጥበቃ እንደገፈተራትና እንዳጉላላት ተናግራለች። ፍርድ ቤቱም ማረሚያ ቤቱ የጥበቃ ኃላፊ ጉዳዩን አጣርቶ እንዲያቀርብ ትዕዛዝ ሰጥቶ የቅጣት ውሳኔውን ለማሰማት ለጥቅምት 18 ቀን 2012 ዓ.ም ቀጠሮ ቆርጧል። ነሐሴ 28 ቀን 2008 ዓ.ም በቅሊንጦ ማረሚያ ቤት በደረሰው ቃጠሎና ከዚሁ ጋር ተያይዞ ለጠፋው የ23 ሰዎች ሕይወት ተጠያቂ ናችሁ በሚል እነ ማስረሻ ሰጤ በተሰኘ መዝገብ 38 ሰዎች ክስ ተመስርቶባቸው ነበረ። ሌሎቹ ተጠርጣሪዎች ሁሉ ከእስር ሲፈቱ በአራቱ ተከሳሾች ፍርድ ቤቱ የጥፋተኝነት ውሳኔ ቀደም ሲል ማስተላለፉ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። የሩሲያ ፕሬዚደንት ቭላዲሚር ፑቲን የመጀመሪያውን የሩሲያ አፍሪቃ መሪዎች ጉባኤ ከነገ በስቲያ ሮቦና በማግስቱ ሐሙስ የ2014 የክረምት ኦሎምፒክ በተካሄደባት ሶቺ ከተማ ያስተናግዳሉ። በጉባኤው ላይ ኢትዮጵያን ጨምሮ የ35 የአፍሪካ ሀገሮች መሪዎች ይገኛሉ ተብሎ እንደሚጠበቅ ሪፖርተራችን ጃሚ ዲያልትመር ከሞስኮ ዘግቧል። ወደ ኋላ ዝርዝር ዘገባ ይኖረናል።
የዩናይት ስቴትስ የአየር ትንበያ ባለሙያዎች በምስራቅ አፍሪካ የተለያዩ አካባቢዎች ከባድ ዝናብ መውረድ እንደሚቀጥል ተነበዩ። አገሮቹ ከባድ የዝናብ ጎርፍ መጥለቅለቅ ሲፈራረቅባቸውም ቆይቷል። ክልሎቹ የኢትዮጵያና የሱዳን ደቡባዊ ክፍሎችን፣ ኡጋንዳን፣ የታንዛኒያን ሰሜን ክፍል እንዲሁም ኬንያን የሚጨምር ሲሆን ሌላ ጊዜ እነኚህ ሀገሮች ከመስከረም እስከ ታህሳስ ወራት ባለው ጊዜ ውስጥ የሚያገኙት የዝናብ መጠን ውሱን መሆኑን የዩናይትድ ስቴትስ ብሔራዊ የውቅያኖስና የህዋ አስተዳደር ገልጠዋል።
ዩናይትድ ስቴትስ በሰሜን ምስራቅ ሶሪያ የነዳጅ ዘይት መስኮች አጠገብ አንዳንድ ወታደሮችን እንደምትተው የመከላከያ ሚኒስትር ማርክ ኤስፐር ዛሬ ተናግረዋል። ዓላማው የነዳጅ ዘይት መስኮቹ እስላማዊ መንግስት ነኝ በሚለው ጽንፈኛ ኃይል እንዳይያዙ ነው። ዛሬ የአሜሪካ ወታደሮችን ያሳፈሩ ከ100 በላይ መኪኖችን ያካተተ ካሚዮን ኢራቅ ገብቷል። ፕሬዚደንት ዶናልድ ትራምፕ የአሜሪካ ወታደሮች ከሰሜን ኮሪያ እንዲወጡ ባዘዙት መሰረት ነው ወታደሮች የወጡት። ይሁንና አንዳንድ የአሜሪካ ወታደሮች በኩርዶች ከሚመራው የሶሪያ ዲሞክራሲያዊ ኃይሎች ጎን ሆነው በነዳጅ ዘይት መስኮች አጠገብ ጥበቃ ላይ እንዳሉ ኤስፐር ገልጸዋል። ቁጥሮችን በሚመለከት የረጅም ጊዜ ውሳኔ አልተደረገም። ለትራምፕም የቀረበ ሐሳብ የለም ሲሉ የመከላከያው ኃይል ኃላፊ አስገንዝበዋል። ፕሬዚደንት ትራምፕ ነዳጅ ዘይቱን ጠብቀናል ሲሉ በትዊተር ገልጸዋል።
አፍጋኒስታን የሚገኙት የዩናይትድ ስቴትስ ወታደሮች ቁጥር ካለፈው ዓመት አንስቶ በ2000 መቀነሱን አንድ በአፍጋኒስታን የሚገኙ የዩናይትድ ስቴትስ ከፍተኛ ወታደራዊ አዛዥ ገለጡ። የቀሩት ወታደራዊ ሰራተኞች ግባቸውን የመምታት አቅም አላቸው ነው ያሉት። ጀነራል ኦስቲን ስካት ሚለር ይፋ ባደረጉት መሰረት በአሁኑ ወቅት አፍጋኒስታን የቀሩት ወታደሮች 12000 ነው። አልቃይዳንና እስላማዊ ቡድን የመሳሰሉ አሸባሪ ቡድኖችን እንዲታገሉ ነው የተመደቡትም ብለዋል። ከታሊባን ጋር የሚዋጉት የአፍጋኒስታን ወታደሮችን ያሰለጥናሉ፣ ምክርም ይሰጣሉ፣ እንዲሁም አስፈላጊው መንገድ ሁሉ ይረዳሉ ብለዋል።
አድማጮች፣ ቅድም ያነበብነውን በሩሲያ በመካሄድ ላይ ስላለው ስለ አፍሪቃና ሩሲያ ጉባኤ አሁን ደርሷል፣ እናቀርበዋለን።
ሶቪየት ኅብረት ከተበተነች ወዲህ ካለፉት 30 ዓመታት ለበዛው ጊዜ አፍሪካ ውስጥ የሩሲያ ሽታና ፈለጓ እጅግ የደበዘዙ ሆነው ቆይተዋል። የካዝናዋ መመናመንና የጉዞዋ አቅጣጫም ግራ መጋባት፣ ሞስኮን በአመዛኙ ወደ ራሷ ተሰብስባ ራሷን እንድታዳምጥ፣ የራሷን ሕመሞች እንድታስታምም አስገድደዋት ቆይተዋል። አሁን ግን ሩሲያ ዐይኖቿንና ቀልቧን ወደ አፍሪካ እየመለሰች ይመስላል። የኢትዮጵያውን ጠቅላይ ሚኒስትር አብይ አህመድን ጨምሮ የ35 አፍሪካ ሀገሮች ከ10,000 የፖለቲካና የንግድ አጀቦቻቸው ጋር ከፕሬዚደንት ቭላዲሚር ፑቲን ጋር ሶቺ ላይ ተቀምጠው ለሁለት ቀናት ይመክራሉ።
እጅግ አስፈላጊ አህጉር ነው። ከአፍሪካ ሀገሮች ጋር የጋራ መጠቃቀምን ያዘሉ ሩሲያ የምታቀርባቸው ብዙ ነገሮች አሉ።
ይህ የሩሲያ ፕሬዚደንት ቭላዲሚር ፑቲን ቃል አቀባይ ዲሚትሪ ፔስኮቭ አባባል የክሬምሊን ልቦና ወደ አፍሪካ እየተመለሰ ስለመሆኑ አንዳች ፍንጭ የሚሰጥ ነው የሚሉ እየተሰሙ ናቸው። በሶቪየቶች ዘመን እጅግ በርካታ ቁጥር ያላቸው የአፍሪካ የፖለቲካና የጦር መሪዎች አንድም እዚያው ሶቪየት ኅብረት አሊያም ከዋርሶ የጦር ኅብረት አገሮች በአንዱ የተማሩ ወይም የሰለጠኑ ነበሩ። ዛሬም ቢያንስ 3 የአገር መሪዎች አሉ። ዋሽንግተን ዲሲ ያለው የካርኔጊ ኢንዳውመንት ሐሳብ አብላዮች ቡድን አባል የሆኑት ፖል ስትሮንስኪ ያንን የቀደመ ዘመን አስታውሰዋል።
ሶቪየት ኅብረት አንጎላ፣ ሞዛምቢክና ጊኒቢሳው ውስጥ የተካሄዱ ነጻ አውጪ እንቅስቃሴዎችን ከመደገፍ በኦጋዴንና በኮንጎ ግጭቶች ውስጥ እስከ መግባት፣ ኢትዮጵያን የግራ ክንፎች አገዛዝ እስከ ማጀብና መምራት የሚጠቀሱ እጅግ የሰፉ ግንኙነቶችን በመላ አፍሪካ ይዛ ቆይታለች። ሶቪየት ኅብረት ሲፈርስ እነዚያ ግንኙነቶች ድንገት ቆሙ።
አሁን ትንሣኤ ፍቅር ሊሆን ይመስላል። ሩሲያ በናይጄሪያና በጋና የዘይትና የጋዝ ኢንዱስትሪ ውስጥ ጠንካራ ቦታ ይዛለች። በነገራችን ላይ ሁለቱም ቢሆኑ የቀዝቃዛው ጦርነት ዘመን የመስኮብ ወዳጆች አልነበሩም። ባለፉት 10 ዓመታት ውስጥ የሩሲያና የአፍሪካ የንግድ ግንኙነት በ350 ከመቶ መመንደጉን የሩሲያ የውጭ ጉዳይ ሚኒስቴር መግለጫ ተናግሯል። ሩሲያ ለግብፅ የመጀመሪያውን የኒውክሌር ኃይል ማመንጫ ልትገነባ ነው። ከዚምባብዌ ጋር የ3 ቢሊዮን ዶላር ነዋይ የሚፈስበት የተፈጥሮ ሀብት ክምችት ማበልጸጊያ ስምምነት ውስጥ ገብታለች። የሶቺው ጉባኤ እጅግ የበለጡ የሩሲያ አፍሪካ ግንኙነቶችን በሁሉም መስኮች ያጠናክራል የሚል ብርቱ እምነት እንዳላቸው የክሬምሊን ባለሥልጣናት እየተናገሩ ናቸው። ዘርዘር ያሉ ዘገባዎችና የሶቺውን ጉባኤ ሂደት እየተከታተልን እናቀርባለን።
ሰለሞንን ለዘገባው እናመሰግናለን። አድማጮች፣ በመጨረሻም የብሪታንያ ምክር ቤት አፈ ጉባኤ ጆን ቤርኮ የተወካዮች ምክር ቤት የብሪታንያን ከአውሮፓ ህብረት መውጣት ውሳኔና ሂደት አስመልክቶ ዳግም ሌላ ድምፅ እንዳይሰጥ ዛሬ አግደዋል። ጠቅላይ ሚኒስትር ቦሪስ ጆንሰን ብሪታንያ ከአውሮፓ ህብረት እንድትፋታ የሚያደርጉት ጥረት ሌላ ፈተና ገጥሞታል። የብሪታንያ ምክር ቤት አባላት ጆንሰን ያወጡትን የፍቺ እቅድ ባለፈው ቅዳሜ አልደገፉትም። ቤርኮ አያይዘውም አዲስ ድምፅ የመስጠቱ ሙከራ ድግግሞሽና ስነ ስርዓት አልባ ስለሚሆን ዛሬ ክርክር አይካሄድም ነው ያሉት። ጠቅላይ ሚኒስትሩ ባለፈው ሳምንት ከ27ቱ ሌሎች የአውሮፓ ህብረት አገሮች ጋር ስምምነት ላይ ደርሰው ነበር። ይሁንና የምክር ቤቱ አባላት ስምምነቱን የመደገፍ ሂደት እንዲራዘም ድምፅ በመስጠት ወስነዋል። ከ46 ዓመታት አባልነት በኋላ ብሪታንያ ከአውሮፓ ህብረት የምትወጣበት ሁኔታ የሚዘረዝረውን ህግ መጽደቅ አለበት ይላሉ። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፉን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐዬ ነን። መደበኛው ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ይሰማል።
የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ያሸነፉበት የኖቤል የሰላም ሽልማት አፍሪካውያን ለአፍሪካ ችግሮች አፍሪካዊ መፍትሄ ማምጣት እንደሚችሉ ያረጋገጠ ነው ሲሉ ሙሳ ፋኪ መሐማት ተናገሩ። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐማት ይህን የተናገሩት በኖቤል ሽልማቱ የተሰማውን ደስታ ለመግለጽ የሰላም ሚኒስቴር ባዘጋጀው ስነ ስርዓት ላይ ነው። በተለይ በኢትዮጵያና በኤርትራ መካከል ሰላም እንዲሰፍን አስተዋጽኦ ያደረጉትን ፕሬዚዳንት ኢሳያስ አፈወርቂን ያመሰገኑት ጠቅላይ ሚኒስትር አብይ አህመድ በበኩላቸው ፕሬዚዳንቱ በመቀሌ ጎዳናዎች ላይ የሚሄዱበት ቀን እንዲመጣ ጸልዩ ሲሉ ለኢትዮጵያውያን መልእክት አስተላልፈዋል። እስክንድር ፍሬው ተከታዩን አጠናቅሯል።
የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የ2019 የሰላም የኖቤል ሽልማት አሸናፊ መሆናቸውን ተከትሎ ነው በሚሊኒየም አዳራሽ የደስታ መግለጫ ስነ ስርዓት የተካሄደው። በሰላም ሚኒስቴር አዘጋጅነት በተካሄደው በዚህ ስነ ስርዓት ላይ የተናገሩት የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐማት ሽልማቱ ለሀገሪቱ ጭምር የተበረከተ ነው ብለዋል።
The date of Friday, the 11th of October 2019 is a date we will never forget.
ዶክተር አብይ አህመድ የኖቤል ሽልማት ያሸነፉበት አርብ መስከረም 30 2012 ዓመተ ምህረት ምን ጊዜም የማንረሳው ቀን ነው።
This extraordinary distinction.
የኖቤል ኮሚቴው የሰጠው ይህ ታላቅ ክብር ውድ ወንድሜ ዶክተር አብይ አህመድ አፍሪካን በሙሉ የሚያከብር ነው።
Is one that honors Africa as a whole.
ሽልማቱ አፍሪካ ግጭቶችን በሰላም ለመፍታት ያላትን ቁርጠኝነት እንደሚያሳይም ሊቀመንበሩ አስረድተዋል። አህጉሪቱ የራስዋን ችግሮች መፍታት እንደምትችልም ማረጋገጫ ነው ብለዋል።
This award also proves, as we have seen recently in Sudan, that while challenges remain,
በቅርቡ ሱዳን ውስጥ እንዳየነው ችግሮቻችን ያሉ ቢሆንም አፍሪካና አፍሪካውያን በአፍሪካ ብሂል አፍሪካዊ መፍትሄ መስጠት እንደሚችሉ ሽልማቱ ያረጋግጣል።
የእንኳን ደስ ያለን መልእክት ያስተላለፉት ፕሬዝዳንት ሳህለወርቅ ዘውዴም ሽልማቱ ከፍተኛ ትርጉም ያለው መሆኑን አብራርተዋል።
ክቡር ጠቅላይ ሚኒስትር እንኳን ደስ አለዎት። ኢትዮጵያውያን ሁላችንም እንኳን ደስ አለን። ሰውን ማክበር ማወቅ አለብን። ክብር የሚገባውን በተገቢው ማክበር አለብን። በቀላሉ ማለፍ አንችልም እንደዚህ አይነት ሽልማቶች። ዓለማችን በመትገኝበት የተወሳሰበ ሁኔታ የወደፊት ዕጣ ፈንታው ግልጽ ባልሆነበት ጊዜ አህጉራችን አፍሪካ ብዙ መሻሻሎችን ብታሳይም ቅድሚያ ቦታ ባልተሰጠን ጊዜ የዚህች ምድር የዚህች አህጉር ተወላጅ በዓለም አቀፍ ደረጃ የተከበረ አንዳንዴም ደግሞ ለተወሰኑ የዓለማችን ክፍሎች ተወላጆች ብቻ የተከለለ የሚመስለንን ዕውቅና ማግኘታቸው ብቻውን እንኳን አንገታችንን ከፍ እንድናደርግ እንደ ሀገር እንድንኮራ ብሎም ለበለጠ ዕውቅና እንድንዘጋጅ የሚጋብዘን ነው። ክቡር ጠቅላይ ሚኒስትራችን ይህን እድል ከገጠማቸው ጥቂት ሰዎች መካከል አንዱ የመጀመሪያው ኢትዮጵያዊ በመሆን ለኢትዮጵያን ከፍታ ለህዝባችን ክብር ለሁላችንም ደግሞ የኩራት ምንጭ ሆነዋል።
ለሰላም መስፈን አስተዋጽኦ ያደረጉ ግለሰቦች በየአመቱ የሚወስዱት ሽልማት መስጠት መጀመሩን የሰላም ሚኒስቴር በዚሁ ስነ ስርዓት ላይ ይፋ አድርጓል። የዚህ አመት አሸናፊ ደግሞ ጠቅላይ ሚኒስትር አብይ አህመድ መሆናቸውን በመግለጽ ሽልማት አበርክቷል። የመከላከያ ሚኒስቴርን የፌደራል ፖሊስና የብሔራዊ መረጃና ደህንነት አገልግሎትን የመሳሰሉ የመንግስት መስሪያ ቤቶች እንደዚሁም መንግስታዊ ያልሆኑ ተቋማት ደግሞ የኢትዮጵያ ካርታ ያለበትን ሀብል ለጠቅላይ ሚኒስትር አብይ አህመድ በሽልማት አበርክተዋል። ጠቅላይ ሚኒስትር አብይ አህመድ ግን ከኔ ልቅ የሚገባው በማለት ስጦታውን ካንገታቸው ላይ በማውለቅ ለትግል አጋራቸው አጥልቀዋል።
ምናልባት የሰላም ሚኒስቴር እና እዚህ ያላችሁ ሰዎች እንደምትፈቅዱልኝ በማመን በብዙ መከራ በብዙ ችግር በብዙ ደህነት አብረውኝ ለነበሩ ወንድሞቼ ጓደኞቼ እና የነሱ ሁሉ አስተባባሪና መሪ የነበረው የደህነት ጓደኛዬ እና ወንድሜ ለማ መገርሳ የዚህ ክብር ባለቤትና መሪ ስለሆነ የዛሬ ሽልማቴን ኢትዮጵያን እንድሸልመው እንድትፈቅዱልኝ።
በኢትዮጵያና በኤርትራ መካከል ከተፈጠረው ሰላም አንጻር ፕሬዝዳንት ኢሳያስ አፈወርቂም ክብርና ምስጋና ይድረሳቸው ብለዋል። ጠቅላይ ሚኒስትሩ ፕሬዝዳንት ኢሳያስ አፈወርቂ በመቀሌ ጎዳናዎች ላይ መራመድ የሚችሉበት ጊዜ እንዲመጣም ምኞታቸውን ገልጸዋል።
ፕሬዝዳንት ኢሳያስ በምንገናኝበት ጊዜ ሁሉ አንድ ነገር ሲናገሩ ሰማቸዋል። በመቀሌ ጎዳና ላይ ወክ ማድረግ ይፈልጋሉ። የትግራይ እናቶችና አባቶች ማንንም እንግዳ ሲመጣ ነጭ ለብሰው ዘንባባ ይዘው ፈንዲሻ ያረጩ በፍቅር ሰው መቀበል ያቁበታል። የፕሬዝዳንት ኢሳያስ በመቀሌ ከተማ በእኛ ሁሉ አጃቢነት ወክ ያደረጉ ከሚወዱት ህዝባቸው ጋር የመገናኘት ጥማቸው እንዲሳካ በጸሎታችሁ ታግዙ አደራላችሁ ፈልጋለሁ።
የሁለቱን ሀገራት ግንኙነት መሻሻል ተከትሎ በተደጋጋሚ ወደ ኢትዮጵያ የመጡት ፕሬዝዳንት ኢሳያስ አፈወርቂ ከአዲስ አበባ በተጨማሪ ወደ ደቡብ ኢትዮጵያና አማራ ክልል ቢሄዱም ቅርባቸው ወዳለው የትግራይ ክልል አቅንተው አያውቁም። የጠቅላይ ሚኒስትር አብይ አህመድ ንግግርም ከዚህ ሁኔታ ጋር አሊያም ሰፋ ካለ ፖለቲካዊ ምክንያት ጋር የተያያዘ ስለመሆኑ ግልጽ አይደለም። ህወሓት ሰሞኑን ያወጣውና ፌደራል መንግስቱን ብሎም ኢህአዴግን አብዝቶ የተቸበት መግለጫ ያንን ተከትሎ ደግሞ ከኢህአዴግ ምክር ቤት ከጠቅላይ ሚኒስትር ጽፈት ቤትና ከራሳቸው ከጠቅላይ ሚኒስትሩ የተሰጡ ምላሾች ቢያንስ በአገር ውስጥ ያለውን ልዩነት በግልጽ አመላክተዋል። ልዩነቱ ከጎረቤት ሀገራት ጋር ባለው ግንኙነት ላይ እንዴት እንደሚንጸባረቅ ለማወቅ ግን ተጨማሪ ማብራሪያ ይጠይቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። የትግራይ ክልል የትምህርት ቢሮ ባለፈው ሳምንት የክልሉ ተወላጅ የሆኑ አዲስ የሚመደቡ የከፍተኛ ትምህርት ተማሪዎችን በአማራ ክልል ወደሚገኙ የከፍተኛ ትምህርት ተቋማት የማይልክ መሆኑን ይፋ ያደረገበትን ዜና ተከትሎ ለተነሳ ጥያቄ በሰጡት ምላሽ ተማሪዎቹን ለጉዳት የሚዳርግ ምንም አይነት የደህንነት ስጋት በአማራ ክልል ውስጥ የለም ሲሉ ተማሪዎችን ለማስተናገድ ዝግጁ መሆናቸውን የወሎና የደብረ ብርሃን ዩኒቨርሲቲዎች አስታወቁ። ከትግራይ ክልል የተመደቡ ተማሪዎችን እየተቀበሉ መሆናቸውንም ሁለቱ ዩኒቨርሲቲዎች አመልክተዋል። የደሴው ዘጋቢያችን መስፍን አራጌ ተከታትሎታል፣ እንሆ ይቀርባል።
በትግራይ ክልል ትምህርት ቢሮ ኃላፊ በኩል በተላለፈው መልእክት የአማራ ክልልን የደህንነት ስጋት ያለበት አስመስሎ ማቅረቡ ምክንያት አልባ ነው ያሉት የወሎ ዩኒቨርሲቲ አካዳሚክ ምክትል ፕሬዚዳንት ዶክተር መንገሻ አየለ ነበሩ።
ባለፉት 3 አመታት በሀገር አቀፍ ደረጃ በነበረው ግጭት በተለይ መንሾ ፖለቲካዊ እና ብሔር ተኮር የሆነው ግጭት ወደ ዩኒቨርሲቲዎቹ እየገባ የዩኒቨርሲቲዎቹን ወቅታዊ ሁኔታ ረብሿቸው እንደነበረ ሁላችንም የምናውቀው ሀቅ ነው። በዚህ ረገድ ወሎ ዩኒቨርሲቲ የሰላም ዩኒቨርሲቲ ሆኖ ነው የቆየው። በተለይ ደግሞ ደሴና የአካባቢው ህዝብ በጣም አቃፊ የሆነ አኩሪ ባህል ተማሪዎቹን እንደ ልጆቹ አርጎ በመቀበል ረገድ ከፍተኛ አስተዋጽኦ ያደረገ የቆየ በመሆኑ ወሎ ዩኒቨርሲቲ ሰላሙን አስጠብቆ ባለፉት 3 አመታት ቆይቷል። እርግጥ ነው የተወሰነ መንገራቀጭኛም ጋር አልተፈጠረም ለማለት አይደለም፣ ግን በአጠቃላይ የትምህርት ስርዓታችንን ሊያስተጓጉል የሚችል ችግር አልተፈጠረም በወሎ ዩኒቨርሲቲ ረገድ።
በክልሉ ትምህርት ቢሮ የተላለፈው መልእክት አንድነትን የሚጎዳ መተሳሰብን የሚያደፈርስ ነው ይላሉ።
ሰሞኑን በመገናኛ ብዙሃን የሰማነው በተለይ ከትግራይ ብሔራዊ ክልላዊ መንግስት የትምህርት ቢሮ የተላለፈው መልእክት እንደ ሀገር በተለይ ደግሞ በህዝቦች መካከል ያለውን ሰላማዊ አብሮ የኖረ አሁንም ያለ ወደፊትም ሊቀጥል የሚችል ነገር የሚጎዳ ሆኖ ነው የተሰማኝ። በግሌ የተላለፈው መልእክት የሀገሪቱን ወቅታዊ ሁኔታ በሀገር አቀፍ ደረጃ በተለይ ሳይንስና ከፍተኛ ትምህርት ያስተላለፈውን መልእክት ዩኒቨርሲቲዎች ሊተገብሩ የሚገባቸውን ስራ የሚያደናቅፍ ምናልባትም ክልሉ ውስጥ ያሉ ዩኒቨርሲቲዎችን ጫና የሚያሳድር ከትግራይ ክልል 12ኛ ክፍልን ጨርሰው ወደሚመደቡበት ዩኒቨርሲቲ መሄድ የሚገባቸውን ተማሪዎችም የሚያስቀር በአጠቃላይ በሀገር አቀፍ ደረጃ ተቀባይነት ያለው አካሄድ ነው ብዬ አላምንም። ከትግራይ ክልል ተማሪዎች ቁጥር በላይ ከአማራ ክልል የስራታ ክፍላቸውን የመግቢያ ፈተናቸውን አልፎ የሄዱ ተማሪዎች እንዳሉ እርግጥ ነው። ከዚህ ቀደምም በእነ አክሱም፣ መቀለ፣ አዲግራት ሁሉም ዩኒቨርሲቲዎች ጋር የተማሪ ቁጥሩን ስታቲስቲክስ ብናየው ከአማራ ክልል የስራታ ክፍል መለቀቂያ ፈተናቸውን ወስደው ወደ ዩኒቨርሲቲ የገቡ ተማሪዎች ቁጥር ከፍተኛ ነው። በዚህ አመትም እዛ ክልል ውስጥ በሚገኙ ዩኒቨርሲቲ የተመደቡ ተማሪዎችን የአካባቢው ማህበረሰብ አክሱምም ሀገራችሁ ነው፣ መቀለም ሀገራችሁ ነው ብሎ እናት አባትም የአካባቢው መንግስት የአካባቢው ማህበረሰብም የጸጥታ ኃይሉም በአጠቃላይ የክልል አስተዳደርም ተማሪዎቹ በተመደቡበት ተቋማት ሄደው እንዲያስተምሩ የራሱን የሆነ አስተዋጽኦ አድርገዋል። እንደ ዩኒቨርሲቲም እኛም የአካባቢው ማህበረሰብ ጋር በመወያየት የአካባቢው ማህበረሰብ ልጆቹ በተለይ በትግራይ ክልል ውስጥ በሚገኙ የከፍተኛ ተቋማት ተመድበው ከሆነ ልጆቹ እዛ ቦታ ላይ ሄደው እንዲማሩ ያ ራሳቸው እንደሆነ እንዲያምኑ በማድረግ ሂደት ላይ የራሱን አስተዋጽኦ እያደረገ ነው።
የደብረ ብርሃን ዩኒቨርሲቲ የጥናትና ምርምር ማህበረሰብ አገልግሎት ምክትል ፕሬዚደንት ዶክተር አልማዝ አፈራ በተሰጠው መግለጫ ቅሬታ እንዳላቸው አልጠበቁም።
በአንድ ሀገር ውስጥ ተማሪዎችን ወደዚህ ሀገር አልክም ወደዚህ አካባቢ አልክም ማለት ይሄ ያለውን ሀገራዊ አንድነትና ህዝቡ ተሳስሮና አንድ ሆኖ የሚኖረውን አኗኗር የሚሸረሽር አባባል ነው። ምክንያቱም የኢትዮጵያ ህዝብ የኢትዮጵያ ልጆች አንድ ሆነን ተምረን መጠናል። አሁን ደግሞ የኛ ልጆች አብረው እየተማሩ ነው፣ ለወደፊቱም ደግሞ እየተማሩ ይቀጥላሉ። አንድ ሀገር ኢትዮጵያን ይዘው እየገነቡ ይቀጥላሉ ማለት ነው።
ሀገራዊ ችግርን የአንድ ክልል መገለጫ አድርጎ ማቅረብ ተገቢ አለመሆኑንም ይናገራሉ።
ሀገራዊ የሆነ በተለያዩ ዩኒቨርሲቲዎች የሚታዩ ያለመረጋጋት ምልክቶች ነበሩ። ይህም ባለፈው አመት ብቻ ሳይሆን ከ5-6 አመት በፊትም ይሄ ነገር አለ፣ አዲስ አይደለም። ለአንድ ብሔር ብቻ የመጣ አለመረጋጋት ሳይሆን የሁሉም ኢትዮጵያዊ ወላጅ፣ ሁሉም ኢትዮጵያዊ የሚመለከተው ነው። ስለዚህ አማራ ክልል ላይ ባሉ የፌዴራል ዩኒቨርሲቲዎች ላይ ብቻ የተከሰተ ችግር ሳይሆን በመላው ሀገሪቱ የሚታይ ነው። ምክንያቱም ይሄ አንረስት ትግራይ ላይም ተከስቶ ስለነበረ ነው። አክሱም ዩኒቨርሲቲን እንደ ምሳሌ ማንሳት ትችላለሁ።
ምሁራኖቹ ከትግራይ ክልል የተመደቡ አዲስ ተማሪዎችን እየተቀበሉ መሆናቸውን ጠቅሰዋል።
በዚህ አጋጣሚ ልነግርህ የምፈልገው ከትግራይ ክልል የሚመጡ ተማሪዎች 60 ተማሪዎች ተመድበዋል። ቁጥሩ ምን ያህል ገብቷል የሚለውን እርግጠኛ ሆኜ ባልነግርህም ፍሬሽ ተማሪዎች ከ60ዎች ውስጥ ሬጅስተር እንዳደረጉ አውቃለሁ። ሲኒየሮቹም ተረጋግተው እየተማሩ ነው ያሉት። ተማሪዎቹ እንዲህ አይነት ስሜት ውስጥ አይደሉም፣ ምክንያቱም አገራቸው ላይ ስላሉ፣ ኢትዮጵያ ውስጥ ስላሉ፣ ደብረ ብርሃን ውስጥ ስላሉ። በነገራችን ላይ ማወቅ ያለብን ነገር ምንድን ነው? ይሄ ነገር በሙሉ ጊዜያዊ ነው፣ ይቀረፋል። ኢትዮጵያም ትቀጥላለች። ይገባኛል።
ወሎ ዩኒቨርሲቲ ትግራይ ክልል የመጡ ተማሪዎቻችን መጥተዋል። በአጠቃላይ ወደ 60 ናቸው እዚህ ተመድበው የነበሩት። አይ ቲንክ ወደ 47-48 ተማሪዎች አካባቢ መጥተዋል። በሁለቱም ግቢ ይገኛሉ። ልጆቻችንንም በተለመደው አግባብ ከዚህ ቀደም ባደረግነው የአቀባበል ስነ ስርዓት ተቀብለን መዝግበን አሁን የመማር ማስተማር ሂደቱ ተጀምሯል።
ከትግራይ ክልል ወደ ወሎ ዩኒቨርሲቲ አዲስ ተመድበው ከመጡ ተማሪዎች አንዱን የማናገር እድል አጋጥሞኝ ነበር። ወጣቱ እንደ አንድ ኢትዮጵያዊ የጋራ በሚያደርጉን እንጂ በሚለያዩን ጉዳዮች ላይ ማተኮር የለብንም ባይ ነው።
በዚህ ሰዓት የሚያስፈልገን አንድነት መተባበር እንጂ እንዲሁ ተለያይተን የምንዘልቀው ነገር አይደለም። ስለዚህ አለ የሚባለው ስጋት ደግሞ እውነት እንዳልሆነ ያው እኔ ራሱ ባይ ነው የማየው ነገር ስለሆነ ተማሪዎች በክልላቸው ብቻ እንዲማሩ የተደረገ ውሳኔ በእኔ አመለካከት ተቀባይነት የለውም።
ስትመጣ አንተና ጓደኞች የተደረገላቸው አቀባበል አለ?
አዎ፣ ደስ በሚል ሁኔታ አቀባበል ተደርጎልን በሰላም ነው የገባ ነው። አሁንም በሰላም ነው ያለ ነው ማለት ነው።
እንዲህም ሲል መልእክቱን ያስተላልፋል።
ማስተላለፍ የምፈልገው መልእክት ምንድን ነው? እባካችሁ ሰላም ይኖር፣ አንድነት፣ መተባበር፣ በፍቅር በመተሳሰብ በሰላም እንድንኖር የበኩላችንን አስተዋጽኦ እንድናደርግ መልእክት ነው።
በሳይንስና ከፍተኛ ትምህርት ሚኒስቴር የኮሚኒኬሽን ዳይሬክተር አቶ ደሳሳ ጉርሙ ተማሪዎች ወደ ተመደቡበት ዩኒቨርሲቲ እንዲገቡ አቅጣጫ መሰጠቱን ያመለክታሉ።
ተማሪዎች ወደ ተመደቡበት ዩኒቨርሲቲ ገብቶ ይማራሉ ብለን ነው ኤክስፔክት የምናደርገው። ለኛ ሁሉም ዩኒቨርሲቲዎች ባወጡት መርሃ ግብር መሰረት ተማሪዎች ተቀብለው ወደ ትምህርት እየገቡ ስለሆነ ትምህርት ገበታ ላይ ያልተገኘ ተማሪ ሪፖርት የለንም እስካሁን። አንዴ በሶፍትዌር ነው ምደባ የሰራ ነው። ሁሉም ተማሪ ተወዳድሮ ወደ ተመደበበት ዩኒቨርሲቲ ሄዶ እንደሚማር ብቻ ነው ምናምነው።
የትግራይ ክልል ትምህርት ቢሮ ኃላፊ በቅርቡ ለብዙሀን መገናኛ ድርጅቶች በሰጡት መግለጫ አማራ ክልል የተመደቡ 600 ተማሪዎች ሬዲዮ መስፍን አራጌ ነኝ ከደሴ።
እናመሰግናለን። ተከታዩ የመጽሔት ርዕስ ደግሞ ወደ ድሬዳዋ ያሻግረናል። ከአዲስ ዓመት ዋዜማ አንስቶ ድሬዳዋን ያዝ ለቀቅ ሲያደርጋት የሰነበተው ግጭት እንዲፈታ ያለመ ኮንፈረንስ ወይም ጉባኤ በድሬዳዋ ተካሄደ ይለናል። በጉባኤው ከሁሉም የከተማ ገልጾ መድረኩንም የከተማ አስተዳደሩና የፌዴራል አመራሮች መምራታቸውን ገልጧል። መድረኩን የተከታተለው የድሬዳዋው ዘጋቢያችን አዲስ ቸኳል
የድሬዳዋ ሰላምን በተመለከተ ከሁሉም የከተማዋ ቀበሌዎች የተውጣጡ ነዋሪዎች የተሳተፉበት የውይይት መድረክ በትላንትናው ዕለት በቴክኒክና ሙያ አዳራሽ ተካሂዷል። በዕለቱ ከሁሉም ቀበሌዎች የተውጣጡ ነዋሪዎች አሉ የሚሏቸውን ችግሮች ያነሱ ሲሆን ከኦዴፓ ማዕከላዊ ኮሚቴ በመጡት አቶ ጌታቸው ታምራት፣ የምስራቅ እዝ ምክትል ኃላፊ ብርጋዴር ጄኔራል ዱባለ እንዲሁም ምክትል ከንቲባ ከድር ጀዋር መድረኩን መርተውታል። ከነዋሪዎች ከተነሱ ጥያቄዎች መካከል የአመራሩ ነዋሪዎች እርስ በርሱ እየተጋጩ አለመሆኑና ይህንን የሚያጋግሉ ሌሎች ጥቂቶች ግን መኖራቸው ናቸውን፣ ከሌላ ቦታ እየገቡ ሰላም የሚያደፈርሱ እንዳሉ፣ የጸጥታ ኃይሎች አድሏዊ እርምጃ እየወሰዱ ስለመሆናቸው እንዲሁም መጌታቸው ታምራት ድሬዳዋ በፊት ታወቅበት የነበረው ፍቅር መመለስ አለባቸው ሲሉ ተሰብሳቢዎችን መክረዋል። ድርጅታቸውም ከከፍተኛ እስከ ዝቅተኛ አመራር ኃላፊነቱን የማይወጣ አመራር ካለ እርምጃ እንደሚወስድበት አስታውቀዋል።
የፖለቲካ አመራራችን በትክክለኛው መንገድ ህብረተሰቡን እንዲመራ ነው የተቀመጠው። በትክክለኛው መንገድ ህብረተሰቡን የማይመራ ከሆነ ድርጅቱን ገምግሞ ያነሳል። እናንተ ጥቆ ማስተት ትችላለህ። ኢታሊያ የሚባል ሰው ከድርጅቱ መስመር ውጪ ከድርጅቱ አሰራር ውጪ ይሄ ችግር እየፈጠረ ነው። ድርጅታችን መንግስታችን ይሄን አይፈቅድም። ይሄ ግለሰብ እናንተ ውስጥ ነው ጥሩ ነገር እያሰራ አይደለም የምል ህብረተሰቡ ግባት እንፈልጋለን ማለት ነው። ይሄኛውን ባገኘ እያስተካከልን ነው የምንሄደው። ብዙ ኃይል ነው የምናሰማራው፣ በከተማውም በገጠሩ የምናሰማራው ኃይል ደግሞ በተግባር ውስጥ ነው የምንለየው። ተግባር ሰውን ፈትኖ ይለየዋል። ስለዚህ እናንተ ድርሻቸውን እንድትወጡ በዚህ አጋጣሚ ጥሪያችን እናስተላልፋለን ማለት ነው።
አቶ ጌታቸው አክለውም ህዝብን ከህዝብ የሚያጋጩ መደበኛ ያልሆኑ አደረጃጀቶች ካሉም አንታገስም ያሉት የምስራቅ እዝ ምክትል አዛዥ ብርጋዴር ጄኔራል ዱባል አብዲ መከላከያን በተመለከተ የተነሳውን ጥያቄ መሰረት አድርገው ይህንም ብለዋል።
እንደሚታወቀው የመከላከያ ተቋሙ ያው ቀንም ሌሊቱም ከእናንተ ደህንነትና ጸጥታ ጋር አብሮ እየሰራ መከላከያ ብቻ ሳይሆን ፌዴራል ፖሊስ ይሁን የጸጥታ ኃይል ነገር ግን ከዛ አልፎ ልጅና ህፃናት ወደፊት እያስኬዱ ከኋላ ወንጭምና ድንጋይ በግድሳ በመንጋ የሚውሉ። ስለዚህ ይህን ደግሞ በጋራ ነው የምንቋቋመው እንጂ መከላከያ እዚህ ጋር ልቷል እዚህ ጋር እንድናድባል የሚባል ነገር እንደ ግለሰብ ምናልባት ሊፈጸም ይችላል። አይቻልም ማለት አይቻልም። ግን የመከላከያ መሪ ይሄም አይደለም። እናንተም የምታውቁት ይሄ እንዳልሆነ ልትገነዘቡ። ትልቁ ነገር አሁን የመጨረሻ ድንበር ላይ ደርሰን ቅድም ህገ መንግስት ጥስ ብቻ አይደለም የሚለው ሰፍቷል። ትክክል። ህገ መንግስት ጥስ ነው ስንል እኛ ህገ መንግስቱ ለዜጎች የሰጠ መብት ማንኛውም ኢትዮጵያዊ ከቦታ ወደ ቦታ ተዘዋውሮ የመስራት የመኖር መብት አለው ብሎ ይደነገር። ይህ እዚህ እየተገደበ ያለው ስለዚህ ይህንን የተገደበውን የህገ መንግስቱ ጥሰት አብረን ከእናንተ ጋር በመሆን ህገ መንግስቱን እናስተብ ይሄ በሚገባ እንድትገለጡ እንድታውቁ ልንፈልግም። ስለዚህ የእነዚህ ወረበል ላይ ነው ባሁን ሰዓት ያለ የፖለቲካ ድርጅት አለ ሌሎች ሃይማኖቶች አሉ የራሳቸውን ሊያራምዱ ይችላሉ ነገር ግን አሁን ተራ ዘረኛ ነው ተራ ሰው በትራንስፖርት መሄድ ያልቻለበት ወጥቶ መግባት ያልቻለበት ሁኔታ ስላለ ይሄን ደግሞ በጋራ ሆነን እንደምናስከብር ለእናንተ ቃል እንገባለን
መድረኩን ሲመሩ ከነበሩት መካከል የድሬዳዋ ምክትል ከንቲባ አቶ ከድር ጆዋር በበኩላቸው የሕግ የበላይነትን ለድርድር አናቀርብም ብለዋል። ከዚህ በፊት በድሬዳዋ ተመሳሳይ ግጭቶች ሲከሰቱ ችግሮችን በሽምግልና ይፈቱ የነበረበት አካሄድ ከእንግዲህ አንከተልም ያሉት
አንዱ ያንዱ የብሔር አሸናፊነት አይተንም አናውቅም። በመሃል ሚሞተው ሰው ነው ተሸናፊ ይሆን ያለው። አሁን ካልኩሌሽን ነው እየተደረጋለ ስንት ኦሮሞ ተመጣ ስንት አማራ ተመጣ ከሶማሌ ጋር ነበር ሶማሌ ጋር አልቋል ታርቋል ሰው አስክሬን አስቀምጦ አስታርቀናል አሁንም ደግሞ ግን የባሰ ከዚህ የበለጠ ሌላ ህይወትም መድገም የለበትም የሚል እምነት ስላለን ነው እኛ አሁን ማህበረሰባችንም ጋራ እነት ነው የነሱን ሰላም ማስጠበቅ የመንግስት ግዴታ ነውና ወርደን ህዝቡን ማህበረሰባችን አግኝተን ወጣቱንም እናወያያለን ግን በህግ ዙሪያ ላይ አከለ ይፈታ ካልተፈታ አንወያይም ካለ ውይይቱ ማቋረጥ ነው ህግ ስርዓት ላይ ስትገባ ስትመጣ ያስቀጣህ በመጣህ ቁጥር ሁሉም ወደ ትራክ እየገባ ይዳል እንጂ አንተ ቅንደ ቀብድ እሱ ካልተፈታ አንወያይም እሱ የልጅ ነገር አይደለም እንደምናደርገውና ህግና ስርዓትን ተጠብቀን መሄድ መቻል አለብን የሚል ይሄን ነገር ነው ማስቀመጥ እንፈልገው
ድሬዳዋ ከጳጉሜ 6 ጀምሮ ያዝለቀቅ ሲያደርግ የነበረ ግጭት ተስተናግድ የነበረ ሲሆን በአሁኑ ሰዓት ግን ከተማው የተረጋጋች መሆኗን ያስተዳደሩ ፖሊስ ኮሚሽን ኮሚሽነር አለሙ መርጋ ለጋዜጠኞች አስታውቀዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አድማጮች አዲስ ቸኮል ለዘገባው እናመሰግናለን። አሁን ወደ አፍሪካ ነክ ርዕሶች ነው የምንሻገረው። በአማራ ክልል አካባቢ የሚታየውን ግጭት አስመልክቶ በቅማንትና በአማራ ሕዝብ መካከል የሚካሄድ ነው እየተባለ የሚገለጸው ትክክል አይደለም ሲሉ የቅማንት ዲሞክራሲያዊ ፓርቲ ምክትል የሕዝብ ግንኙነት ኃላፊ መሆናቸውን የገለጹልን አቶ ይርጋ ተሻገር ተናግረዋል። የአማራ ክልል ምክትል አስተዳዳሪና የገቢዎች መምሪያ ኃላፊ አቶ ባንቴሁን መኮንንም በበኩላቸው አማራና ቅማንት አብረው የሚኖሩ ወንድማማች ህዝቦች ናቸው ብለዋል። ችግሩን በህጋዊ መንገድ ለመፍታት ከመሞከር ይልቅ ኃይል መጠቀም የመረጠው ወገን በመኖሩ ነው ሲሉም አክለዋል። በዛሬው የመጨረሻ ክፍል ፕሮግራም ደግሞ ምክትል አስተዳዳሪው ባንቴሁን መኮንንና አቶ ይርጋ ተሻገር ለግጭቱ መፍትሄ ያሏቸውን ሀሳቦች ያቀርባሉ። ያነጋገረቻቸው አዳነች ፍሳዬ ናት።
በህግ አግባብ የተቋቋመ አካል አለ። ጥያቄ ካለው በህግ አግባብ መጠየቅ ይችላል። በጠረት የዛ ዙሪያ ወደ ግጭት የሚያመጣ ምን ነገር አለ? ስለዚህ በህግ የተወሰነለት ከስልሳ ዘጠኝ ቀበሌ ፍታገተን የሆነ የብሔረሰብ አስተዳደሩን አቋቁመው ህግ ተደንግጓል እኮ ባለፉት ሁለት ዓመት አስቆጥሯል። ከመንግስት ጋር ይደራደራል ይስማማል፣ ወደ ህዝብ ግን ይዞ መውረድ አይፈልግም። ይህን አቋቁመ ወደ ስራ መግባት አለበት። ጥያቄ ያለው አካል ካለ ህገ መንግስት አለ እኮ የኢትዮጵያ ህገ መንግስት። ጥያቄ የሚኖርበት ህገ መንግስት አሁን በህገ መንግስቱ ነው የሚዳኝ ሁላችን። ስለዚህ በህገ መንግስቱ መሰረት ጥያቄውን ማቅረብ ይችላል ማንኛውም ሰው። ጥያቄ አለ የሚል አካል በጉልበት በመሳሪያ በጠመንጃ የሚፈታ ማንኛውም ጥያቄ የለም በአሁኑ ሰዓት። ከዛ ውጭ ግን አላግባብ የራስን ፍላጎትና ጥቅም ክላስ ተላላኪ በመሆን ጭምር በህዝብ ላይ በደል አደርሳለሁ ብሎ የሚንቀሳቀስ ቡድን ከዚህ በኋላ በክልል መንግስትም ሆነ በፌዴራል መንግስት ተቀባይነት የለውም። የሚቀድመው የህዝብ ደህንነት ነው፣ የሚቀድመው የሀገር ደህንነት ጉዳይ ስለሆነ ተገቢውን እርምጃ ይዞ የማስተካከል ስራ ይሰራል። ህጋዊ የሆነ ስርዓት መከተል ያለበት አካል ህጋዊ የሆነ ስርዓት ይከተል የሚል ምክር ነው ያለው በግሌ። አመሰግናለሁ።
እነሱም የሚገርመው ልክ እንደዛ ነው የሚሉት። መጀመሪያም እዚህ የሚያደርስ አልነበረም፣ በውይይት ሊፈታ ይችል የነበረ ነው ነው የሚሉት። እንግዲህ እነሱም እና ዝግጁ እንደሆኑ ነው የሚናገሩት
ካሉ ይህን ነገር የሚያቀነቅን ኃይል ጥሪ ቀርቦለታል። ጥያቄ ያለኝ የሚል ካለ ቀርቦ በጠረጴዛው ያገር ተወያይቶ በህግ በመጠየቅ ይችላል። ከዛ ውጭ ግን በጉልበት መንገድ እየዘጋ በጉልበት የሰው ቤት እያቃጠለ በጉልበት የሰው ቤት እየዘረፈ የሚኖር ስልተኛ ቡድን በክልላችንም በአካባቢያችንም ሊኖር አይገባም ነው ከዚህ በኋላ
ኃላፊነትን ስልጣንም ያለው የክልሉ አስተዳደር ስለሆነ ለስለስ ብሎ አንድ መንገድ ለመፍጠር አይቻልም።
የክልሉ መንግስት እኮ ለስለስ ብቻ ሳይሆን ከህገ መንግስቱ እልፍ ብሎ ጭምር መብት እያረጋገጠ ነው ያለው። ላለፉት አመታት በጥረት ይዘሩ ብዙ ጊዜ ድርድር ተካሂዷል። አራት ጊዜ በዚህ ጽንፈኛ ኮሚቴ አራት ጊዜ ምህረት ተሰጥቶታል። አራት ጊዜ ታስረው ተፈተው ምህረት ተሰጥቷቸዋል። በሰላሙ መንገድ ይፈታል ከደራል። ይህን ያው የሩቅ ሰው አያውቅም፣ የሚነገረውን ስለሆነ የሚያራግበው ትዕግስትም ሲበዛ ሌላ ጥፋት ያስከትላል። ክልላችን መተዳደር ያለበት ነው። ሌላ ጥያቄ የለም።
እሺ፣ እንግዲህ አቶ ባንቲሁን መኮንን ለሰጡኝ ማብራሪያ በጣም አመሰግናለሁ።
እሺ፣ አመሰግናለሁ።
አቶ ይርጋ ተሻገር፣ መፍትሄው ምንድን ነው ይላሉ?
መፍትሄው አንድና አንድ መጀመሪያውን የቅማንት ህዝብ መሳሪያ ይዞ አልተነሳም። ወደዚህ ትግል ሲገባ ህገ መንግስትና ባንዲራ ይዞ ነው የተነሳው። አሁንም መሳሪያችን ህገ መንግስቱ ነው። ይሁንና ራስን ለመከላከል ግን ይሄ ተፈጥሯዊ ህግም ስለሆነ ማንኛውም ፍጡር ራሱን ይከላከላል። እንኳን ሰው ነውና እንስሳት ከአቅም በላይ የሆነ ጥቃት ሲደርስባቸው አቅማቸውን ይፈናጠራሉና እንደዚህ አይነት መከላከል አድርገናል። በአማራ ክልል መንግስት ግን ያለ የሌለ አቅሙን ተጠቅሞ ጦር እያዘመተብን ያለ። መፍትሄው ጦር መሳሪያን ጥሎ እስክሪብቶ ማንሳት ነው። እንደሚታወቀው የዶክተር አብይ መንግስትም በተለያዩ ዓለማት ጦር መሳሪያ ይዘው ነፍጥ አንግተው ይታገሉ የነበሩ ድርጅቶችን በሙሉ ወደ ሀገር ቤት ገብተው መሳሪያቸውን ጥለው እስክሪብቶ እንዲያነሱ ፈቅደዋል ዶክተር አብይ። ነገር ግን እኛ ደግሞ በተቃራኒው ህገ መንግስት ይዘን ባንዲራ ይዘን ስንታገል የነበርን ሰዎች ገፍተው ወደ ጫካ የወጡ ህዝብ የወከላቸው አስተባባሪ ኮሚቴዎች አሉ። በጣም በገፍ በጎንደር ማረሚያ ቤት ታጭቀው የሚገኙ ታሰሩ ሰዎች አሉ። በየቦታው ኢሰብአዊ ድርጊት የሚፈጸምባቸው ታፍነው የተወሰዱ ሰዎች አሉ። እነዚህ ሰዎች ተፈትተው የወጡት ወደ ቤታቸው ገብተው በክብ ጠረጴዛ ዙሪያ ተወያይተን ህገ መንግስቱ እንደሚፈቅደው የራስን እድል በራስ የመወሰንና ራስን በራስ የማስተዳደር መብት ተረጋግጦልን ሌላ ሀገር እንደምንገነጠል አድርገው ከእንደሚያስወሩት ሳይሆን በአማራ ብሔራዊ ክልላዊ መንግስት ስር ሚዛናዊ ውክልና ኑሮን ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ ተጠቃሚነታችን እንዲረጋገጥ ብቻ ነው የምንፈልገው። መፍትሄው በክብ ጠረጴዛ ዙሪያ ነገሮችን በውይይት መፍታት ነው። የሀይል ሚዛን የትም አያደርስም። ይህ ሁሉ መስዋዕትነት ከመክፈላችን በፊትም መወያየት እንችል ነበር። አሁንም መፍትሄው መወያየት ብቻ ነው። በቅማንት ዲሞክራሲያዊ ፓርቲ ስም አመሰግናለሁ።
እሺ፣ እንግዲህ አቶ ይርጋ ተሻገር ለሰጡኝ ማብራሪያ በጣም አመሰግናለሁ።
እሺ፣ እኔም አመሰግናለሁ።
አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበድና
አዳነች ፍስሐዬ ነን። አሁን ለዚህ ክፍል ቀዳሚ ሳምንታዊ ስፖርት ቅንብር ነው ሰዓቱ።
የፕሮግራሙ አዘጋጅና አቅራቢ ግርማቸው ከበደ ነው። የሳምንቱን አበይት የስፖርት ዜናዎች ይዘው ቀርቧል። እንሆ
ሰላም፣ እንደምን አመሻችሁ የስፖርት ወዳጆች። በዛሬው የስፖርት ዝግጅት የኢትዮጵያ ብሔራዊ ቡድን የውጤት ቀውስ፣ ኢትዮጵያውያን አትሌቶች በማራቶንና በግማሽ ማራቶን ሬከርዶችን ስለመስበራቸው፣ እንዲሁም በአውሮፓ እግር ኳስ እየታየ ያለው ዘረኝነት የምናተኩርባቸው ዘገባዎች ናቸው። ግርማቸው ከበደ ነኝ፣ አብራችሁን ቆዩ። የኢትዮጵያ ብሔራዊ ቡድን ጨዋታዎችን ማሸነፍ ከብዶት ውስጥ 2010 ዓ.ም ወዲህ ብሔራዊ ቡድኑ 16 ጨዋታዎችን ሲያደርግ በቀጥታ ጨዋታ ማሸነፍ የቻለው ሶማሊያን፣ ጅቡቲንና ሴራሊዮንን ብቻ ነው። ብሔራዊ ቡድኑ ባለፉት 14 ወራት ባደረጋቸው ግጥሚያዎች በአፍሪካ ዋንጫ ማጣሪያ ሴራሊዮንን 1-0 ሲያሸንፍ፣ በጋና በሜዳው 2-0 ተረቷል። በሜዳው ከኬንያ ጋር ባዶ ለባዶ አቻ ተለያይቶ ከሜዳው ውጪ ደግሞ 3-0 ተሸንፏል። ለ2022 ዓለም ዋንጫ ቅድመ ማጣሪያ ሌሶቶን በደርሶ መልስ ጨዋታ በማሸነፍ የአፍሪካ ዞን ምድብን መቀላቀል ችሏል። የብሔራዊ ቡድኑ 2020 ኦሊምፒክ ማጣሪያም የአሰልጣኝ አብርሃም ቡድን በሶማሊያ ተሸንፎ የነበረ ቢሆንም በደርሶ መልስ ውጤት 4-1 በማሸነፍ ቀጣዩን ዙር መቀላቀል ችሎ ነበር። ሆኖም ከማሊ ጋር በሜዳው አቻ ተለያይቶ ከሜዳው ውጪ 4-0 ተሸንፎ ሳያልፍ ቀርቷል። በወዳጅነት ጨዋታዎችም ቢሆን አልተሳካለትም። ከብሩንዲ ጋር አቻ ተለያይቶ በዩጋንዳ 1-0 ተረቷል። በሀገር ውስጥ ሊጎች የሚጫወቱ ተጫዋቾች ብቻ በሚሳተፉበት የአፍሪካ ሀገራት ሻምፒዮና ቻን የመካከለኛውና ምስራቅ አፍሪካ ዞን ማጣሪያ ጅቡቲን በሜዳቸውም ከሜዳቸው ውጭ የሚያሸነፉት ዋሊያዎቹ ከሩዋንዳ ጋር በሜዳቸው ተሸንፈው ባለፈው ቅዳሜ በተደረገው የመልስ ጨዋታ አቻ ተለያይተው ለቻን ሳያልፉ ቀርተዋል። በዚህም ብሔራዊ ቡድኑ ለሁለት ተከታታይ የቻን ውድድሮች ሳያልፍ ቀርቷል። አሰልጣኝ አብርሃም ውጤቱ ቢጠፋም በብዙ መለኪያዎች ብሔራዊ ቡድኑ እየተሻሻለ እንደሆነ ከጨዋታዎች በኋላ በሚሰጧቸው አስተያየቶች በተደጋጋሚ ተናግረዋል። በመጪው ጥር ወር ለሚጀመረውና በሀገር ውስጥ ሊጎች ብቻ የሚጫወቱ ተጫዋቾች ለሚሳተፉበት የአፍሪካ ሀገራት ሻምፒዮና ወይም ቻን ያለፉት ሀገራት ታውቋል። አስተናጋጇን ካሜሩንን ጨምሮ 16 ሀገራት በአራት ምድቦች ለሚፋለሙበት ቻን በሰሜን ዞን ሻምፒዮና ሞሮኮና ከሰባት ዓመት በፊት የዋንጫው ባለቤት የነበረችው ቱኒዚያ የካሜሩን ትኬታቸውን ቆርጠዋል። ከደቡብ ዞን ናሚቢያ፣ ዛምቢያና ዚምባብዌ፣ ከመካከለኛው ዞን ደግሞ ኮንጎና የሁለት ጊዜ የቻይና አሸናፊዋ የኮንጎ ዴሞክራሲያዊ ሪፐብሊክ በውድድሩ ይካፈላሉ። ጊኒ፣ ማሊና ቡርኪና ፋሶ ከምዕራብ ዞን 1፣ ኒጀርና ቶጎ ከምዕራብ ዞን 2 በቻን ውድድር ይፋለማሉ። ከመካከለኛውና ምስራቅ አፍሪካ ዞን ደግሞ ኢትዮጵያን የጣለችው ሩዋንዳ፣ ታንዛኒያና ዩጋንዳ በካሜሩን ውድድር ተፋላሚ ናቸው። ኢትዮጵያውያን አትሌቶች በማራቶንና ግማሽ ማራቶን ድል ቀንቷቸዋል። በደሊ ግማሽ ማራቶን ፀሐይ ገመቹ ባለፈው ዓመት ያስመዘገበችውን የቦታውን ሪከርድ በማሻሻል አሸንፋለች። ኢትዮጵያውያኑ ፀሐይና ዓለም ዘርፌ ኋላው እስከ መጨረሻዎቹ ሜትሮች ድረስ ተፎካክሮ የነበረ ቢሆንም ግማሽ ማራቶኑ ሊጠናቀቅ ጥቂት ሜትሮች ሲቀሩት ፀሐይ የመጨረሻ ፍጥነቷን ተጠቅማ አሸንፋለች። የገባችበት 1 ሰዓት ከ6 ደቂቃ የቦታው ሪከርድ ሆኖ ተመዝግቧል። ዓለም ዘርፍ በ1 ሰከንድ ተቀድማ ሁለተኛ፣ ዘይነብ አይመር ደግሞ ሶስተኛ ወጥቷል። በወንዶቹ ውድድር አንዱ አምላክ በልሁ ያለፈው ዓመት ድሉን ደግሟል። አንዱ አምላክ ግማሽ ማራቶኑን የጨረሰበት 59 ደቂቃ 10 ሰከንድ የግሉ ምርጥ ሰዓት ነው። ከአንዱ አምላክ 7 ሰከንዶች የዘገየው ሰለሞን በሪሁ ሁለተኛ ሲወጣ፣ ኬንያዊው ኪቢዮት ካንዲ ሶስተኛ ሆኖ ጨርሷል። Ethiopia will get first and second, but the winner today in her first ever marathon, remember the name, Dikitu Azimuru, only 20 years old, she smashes the course record in Amsterdam in 2019. በአምስተርዳም ማራቶን ደግሞ ደጊቱ አዝመራው የቦታውን ሬከርድ በመስበር አሸንፋለች። ደጊቱ በማራቶን ለመጀመሪያ ጊዜ የተፎካከረ ሲሆን ከሰባት ዓመታት በፊት በመሰረት ኃይሉ ተይዞ የነበረውን የቦታውን ሬከርድ በአንድ ደቂቃ ከ43 ሰከንድ አሻሽለዋለች። ደጊቱ የመጀመሪያ ማራቶኗን በ2 ሰዓት 19 ደቂቃ 26 ሰከንድ በመሮጥ ስታሸንፍ የገባችበት ሰዓትም ከቀድሞዋ የማራቶን ሪከርድ ባለቤት ፓውላ ራድክሊፍ ቀጥሎ በመጀመሪያ ማራቶኗ ሁለተኛውን ፈጣን ሰዓት ያስመዘገበች አትሌት አድርጓታል። ሰዓቱ ፈጣን አይሆንም በሚል የቶሮንቶ ማራቶንን ያልሮጠችው ትግስት ግርማ በአምስተርዳም ማራቶን የግል ሰዓቷን ከ6 ደቂቃ በላይ በማሻሻል ሁለተኛ ወጥታለች። አዝመራ ገብሩ በሶስተኛነት ጨርሳለች። በወንዶቹ ውድድር ሰለሞን ደቅሲሳ ሁለተኛ ወጥቷል። የአውሮፓ እግር ኳስ በዘረኝነት መታመሱን ቀጥሏል። ከሳምንት በፊት በአውሮፓ ዋንጫ ማጣሪያ የቡልጋሪያ ደጋፊዎች የእንግሊዝ ብሔራዊ ቡድን ጥቁር ተጫዋቾችን በዘረኝነት መሳደባቸውን ተከትሎ ጨዋታው 2 ጊዜ ቆሞ ነበር። በሳምንቱ መጨረሻ ደግሞ በእንግሊዝ የጥሎ ማለፍ ዋንጫ 4ኛ ዙር ማጣሪያ የባለሜዳው ሃሪንጌ ቦሮ ካሜሩናዊ ግብ ጠባቂ ዳግላስ ፓጄታት በተጋጣሚው የዮቪል ደጋፊዎች የዘረኝነት ስድብ ተሰድቧል፣ የፕላስቲክ ጠርሙስ ተወርውሮበታል፣ እንዲሁም ተተፍቶበታል በሚል ጨዋታው ተቋርጧል። ጨዋታውን ያቋረጡት ሁለቱ ቡድኖች ተስማምተው ነው። ዛሬ የዘረኝነት ጥፋቱን ፈጽመዋል የተባሉ ሁለት ግለሰቦች በመርማሪ ፖሊሶች በቁጥጥር ስር ውለዋል። ትላንት በተካሄደ የጣሊያን ሴሪያ ጨዋታም የሳምፕዶሪያና የእንግሊዝ ከ21 ዓመት በታች ብሔራዊ ቡድን ተጫዋቹ ሮናልዶ ቪየራ በሮማ ደጋፊዎች በዝንጀሮ ድምፅ ተጮሆበታል። ሮማ በትዊተር ገጹ ባወጣው መግለጫ ለዘረኝነት ጥቃቱ ይቅርታ ጠይቆ ጥፋተኛ የሆኑ ደጋፊዎችን ከክለቡ እንደሚያግድ እንዲሁም የትኛውንም አይነት ዘረኝነት እንደማይታገስ አስታውቋል። ሮማ ከዚህ በፊት በዘረኝነት ጥፋተኛ ሆኖ ያገኘውን ደጋፊውን ከክለቡ የሕይወት ዘመን እገዳ አስተላልፎበታል። የዛሬ ስፖርት ዘገባዎች እነዚህ ናቸው። ግርማቸው ከበደ ነኝ። መልካም ምሽት ይሁንላችሁ።
ግርማቸው ከበደን ለሳምንታዊ የስፖርት ቅንብሩ እናመሰግናለን። አድማጮች፣ ተከታዩ የምሽቱ ቅንብር ሳምንታዊው ጤና ነው። የፕሮግራሙ አዘጋጅና አቅራቢ ሰለሞን አባተ።
የካንሰር ሕክምና ይበልጥ ውጤታማና ኢላማውን የሚመታ የሆነ ጎጂነቱና የጎን ጥፋቱ እየቀነሰ መሆኑን ባለሙያዎች እየተናገሩ ናቸው። ወትሮ የሚታወቁትና ሲሰራባቸውም የኖሩት ዘዴዎች የደም ሕክምና ወይም ጨረር ወይም ሁለቱም ናቸው። በእነዚህ ዘዴዎች የሚሰጠው ሕክምና ጤናማ ሴሎችንም ለከፋ ጉዳት ያልተጋለጡትንም አብሮ ስለሚገድል የጎን ጉዳቱ የጎላና ሲስተዋልም የኖረ ነው። አንዳንዴ ቀዶ ሕክምናም እጅግ የተመረጠ አማራጭ ይሆናል። ስለዚህ ሦስቱም የሕክምና ዐይነቶች ተጣምረው የሚሰጧቸው ሕሙማን ቁጥርም ጥቂት የሚባል አይደለም። ካንሰር አዘሉ እጢ በደካማ ጨረሮች ከተለያዩ ጎኖችና በተለያዩ ማዕዘኖች ይመታል። የያያዝ የሚያስጨብጣቸውን ውጤቶች የተከታተሉትና የፈተሹት የኦሃዮ ዩኒቨርሲቲ አጠቃላይ ካንሰር ማዕከል ባልደረባዋ ዶክተር ጁሊያ ዋይት ምርመራቸውን ሰሞኑን ሲያጠናቅቁ ከፊል ጨረራም ባነሰ ጊዜ የተሻለ ህመምተኛውን ወደ ማገገም እንደሚያቃርበው ተናግረዋል። ባልደረባ ካርል ፒርሰን አናግራቸው ነበር።
Short 5-day treatment is just as good as the
የአምስት ቀናት አጭር ህክምና የሚያስገኘው ውጤት በሙሉ ጡት ላይ ከአራት እስከ ስድስት ሳምንታት ከሚሰጥ ጨረር ጋር እኩል ነው።
የጆንስ ሃፕኪንስ ዩኒቨርሲቲው የህክምና ክፍል ባልደረባ ዶክተር ዊሊያም ኔልሰን እንደሚሉት ደግሞ ሰውነት በተፈጥሮው ያለውን በሽታን የመከላከልና የመዋጋት አቅም ማጠናከርና መጠበቅ እንዲችል ለማድረግ የሚሰጠው ህክምና ይበልጥ እየተሰራበት መሆኑንም አመልክተዋል። የተፈጥሮ በሽታ ተከላካይ የሰውነት ስርዓት የካንሰር ሴሎችን ማወቅና መለየት እንደሚችል አሁን ግልጽ ሆኗል ብለዋል ኔልሰን። እነዚያን ሴሎች አንዳች ልክ ያልሆኑ ወይም የተቃወሱ ፍጡራን አድርጎ እንደሚወስዳቸውም ታውቋል። ስለዚህ ያንን በሽታን የመከላከል ወይም የመቋቋም የተፈጥሮ ስርዓትን ማበልጸግና ተጠናክሮ የካንሰር ሴሎቹን እንዲዋጋና እንዲያጠፋቸው ማስቻል እጅግ ጠቃሚ ውጤት ያስገኛል። ባለሙያዎቹ የያዙት ሌላ መላ የካንሰር ሴሎችን ዘረመል ማጥናትና መመርመር፣ በእነዚያ ሴሎች ላይ ያነጣጠረና ነጥሎ ሊያጠፋቸው የሚችል መድኃኒት ለታካሚው መስጠት ነው። የፔንሲልቬንያ ዩኒቨርሲቲው አብራምሰን ማዕከል ባልደረባ የሆኑት ዶክተር ማሪያ ብራውዝ በዚህ ዘዴ ላይ አተኩረው ይሰራሉ። የዘረመል ምርመራና የተነጣጠረ ህክምና ተብሎ ይታወቃል።
እየተነጋገርን ያለነው ቀድሞውንም ቢሆን እነዚያን ሴሎች የካንሰር ሴል ሊያደርጋቸው የቻለው ምንድን ነው ለሚል ጥያቄ መልስ ለማግኘት ወደ መሰረታቸው ሄደን ስለመፈተሽ ነው። ይህ ነው የተነጣጠረ ወይንም የታለመ ህክምና ማለት።
ከቪኦኤ ጋር በስካይፕ የተነጋገሩት ዶክተር ብሮዝ የሰው ህብለ በራሄ እንደየሰው የተለያየ የመሆኑን ያህል የእያንዳንዱ ህመምተኛ የካንሰር አይነትም እንዲሁ የተለያየ ነው ይላሉ። ያ ካንሰር የተፈጠረበትንና የሚኖርበትን ሁኔታ ማወቅ ሐኪሞቹ ለዚያ ሴል ተነጥሎ የተነጣጠረ ህክምና እንዲሰጡ ያግዛቸዋል። የትኛው መድኃኒት ወይም ዘዴ በእውኑ ፍቱን ሊሆን እንደሚችል እንዲያውቁም ይረዳቸዋል። በዶክተር ብሮዝ ማብራሪያ መሠረት ጤነኞቹ ሴሎች አይነኩም፣ አይጎዱም። የጎን ጉዳት የሚያጋጥማቸው ህሙማንና ታካሚዎች ቁጥርም በእጅጉ የቀነሰ ይሆናል።
በነበሩን ሁለት ታካሚዎች ላይ የመድኃኒቱን መጠን በአንድ ደረጃ ዝቅ ባደርገው የጎን ጉዳቱ መጥፋቱ ብቻ ሳይሆን ሕክምናው በነበረው ሁኔታ ጠንካራነቱን እንደያዘ ይዘልቃል።
ብሮዝ እንደሚሉት ሆኖም እንዲህ አይነቱ ሕክምና ለሁሉም ሰው የሚሰጥ አይደለም።
Right now where I think the biggest impact is being felt is for those patients whose cancer is not cured.
አሁን ላለንበት ጊዜ ጉልህ ውጤት እያየን ያለነው ከካንሰር ህመማቸው ባልተፈወሱ እየተመላለሰ በሚያገረሽባቸውና ወደ ሌሎች የሰውነት አካሎቻቸው በተሰራጨባቸው ሰዎች ላይ ነው።
ቀድሞ ተስፋ የሌላቸው እንደነበሩ የተነገራቸው ብዙ ታካሚዎቻቸው ዛሬም በህይወት መኖራቸው ብቻ ሳይሆን ጤነኛ ህይወት እየመሩ መሆናቸውንም ብሮዝ ይናገራሉ። ለምሳሌም በህይወት ለመቆየት የቀረው ጊዜ 3 ወራት ብቻ እንደነበሩ የተነገረው ህመምተኛ ነበረኝ አሉ።
ብቻ እንደነበሩ የተነገረው ህመምተኛ ነበረኝ። በደም ህክምና እንኳን ሊድን የማይችል የካንሰር አይነት እንደሆነ ተነግሮት ነበር። አንዲት የአጥንትና የመገጣጠሚያ ህዋሳት ካንሰር የነበራት ታካሚም ነበረችኝ። የምትንቀሳቀሰው በወንበር እርዳታ ብቻ ነበር። የምትተነፍሰው ኦክሲጅን እየተሰጣት ነበር። በእኔ የህይወት ዘመኔ ልምድ እንዲህ አይነት ሁኔታ ላይ ያለ ህመምተኛ በህይወት የሚኖር አንድ አመት ነበር። ከልጆቿ ጋራ ትወጣለች፣ ትወርዳለች።
ከፊል ጨረራም ይሁን የሰውነትን የተፈጥሮ በሽታን የመከላከል ብቃት ማበልጽቀው ያምናሉ።
አድማጮች፣ አሁን ወደ ምሽቱ የመጨረሻ ቅንብር በወቅታዊ ጉዳዮች ላይ ያተኮረ ቃለ ምልልስ። ከኦሮሞ ዲሞክራሲያዊ ፓርቲ ጽህፈት ቤት ኃላፊ አቶ አዲሱ አረጋ ጋር ባለፈው ሳምንት ዘጋቢያችን ሙክታር ጀማል የጀመረው ቃለ ምልልስ ነው። የመጨረሻውን ክፍል እንሆ።
በተለይ አቶ አዲሱ አሁን የጥልቅ ተሐድሶ በኋላ ኢትዮጵያ በሪፎርም ውስጥ ከገባች በኋላ በጣም ብዙ ነገሮች ታስበው ነበር፣ ዜጎችም ብዙ ተስፋ ጥለው ነበር። አሁን ግን በብዛት የሚነሳው በየወረዳው በየዞኑ ኦህዴድ ነው አሁንም ያለው፣ ኦዲፒ እላይ ብቻ ነው ያለው፣ ወደ ታች አልደረሰም የሚል አይነት አስተሳሰብ፣ በመልካም አስተዳደር ስራዎች ላይ ያለ መጥገብ የሰዎቹ ጥያቄ አለ አሁንም። ይህም በተመለከተ ድርጅቱ የተመለከተው የመፍትሄ አቅጣጫ ያስቀመጠው ነገር አለው።
እንግዲህ በተለይ ከመልካም አስተዳደር ከአገልግሎት አሰጣጥ አኳያ የነበረው ምሬት ህዝባችንን ወደ ትግል ካስገቡት ነጥቦች ውስጥ እንደ አንድ መሰረታዊ ጉዳይ ነው። በፍትህ ዘርፍ በተለያዩ ከመንግስት በሚያገኛቸው አገልግሎቶች ባለመርካት ጥያቄ በወቅቱ ያለመመለስ፣ ከዚህ ጋር ተያይዞ ያሉ ጭብጦች አንድ የመታገያ አጀንዳ ነው የነበረው። ይህን ለመፍታት ዘርፈ ብዙ ስራዎች እየተሰሩ ነው ያለው። አሁንም የህዝቡን እርካታ አረጋግጠናል ወይ ብለን ከጠየቅን አላረጋገጥንም። በእርግጥ ይህንን ለማስተካከል እንደ ፓርቲ ይሄ ፓርቲ በጣም ትልቅ እርምጃ ነው የወሰደው። ሊቀመንበርና ምክትሎቹን ከመቀየር ጀምሮ እስከ ታችኛው የአመራር እርከን ድረስ በተለያዩ ጊዜያት በጥልቅ ተሐድሶ እንቅስቃሴው ሲገለጽ እንደነበረው በአስር ሺዎች የሚቆጠሩ አመራሮችን ከኃላፊነት የማንሳት ይህን እርምጃ ሁሉ ወስዶ በአዲስ በመተካት ሄደዋል። ያን ብቻ ሳይሆን የአገልግሎት አሰጣጥ፣ የመልካም አስተዳደር ችግሮችን መፍታት፣ ፕሮጀክቶችን በፍጥነት የመጨረስ፣ ከዚህ ጋር ተያይዞ ያሉ ነገሮችን የህዝብን እርካታ ለማምጣት በሚያደርገው ጥረት የተለያዩ የሪፎርም ስራዎች በሀገር አቀፍም በክልል ደረጃም እየተሰሩ ነው ያሉት። ይሄም ሆኖ አሁንም የህዝባችን የእርካታ ደረጃ ዝቅተኛ ነው። ይሄን ማድረግ የምንችለው ህዝቡን የመፍትሄ አካል አድርገን ተገቢውን ስልጠና ለአመራሮቻችን ለሲቪል ሰርቫንቶቻችን ሰጥተን ህዝብን ለማገልገል ነው የተቀመጥኩት እኔ መስዋዕትነት ከፍዬ ይሄ ህዝብ መቀየር አለበት የሚል አስተሳሰብ ማምጣት ስንችል ስለሆነ ይሄንን ተገንዝበን አንደኛ የሪፎርም ስራዎቻችንን አጠናክረን እንቀጥላለን፣ ሁለተኛ የአቅም ግንባታ ስራዎቻችንን አጠናክረን እንቀጥላለን፣ ሶስተኛ ደግሞ ህዝቡ ጠያቂ ብቻ ሳይሆን በየአካባቢው ላለው የመልካም አስተዳደር የአገልግሎት ችግሮች፣ ሌሎች ተያያዥ የልማት ጥያቄዎችን የምላሽ አካል የመፍትሄ አካል ሆኖ እንንቀሳቀስ በማድረግ ያንን ማንቀሳቀስ የሚችል የፓርቲና የመንግስት ቁመና ፈጥረን መንቀሳቀስ አለብን የሚል ሀሳብ ነው ተወስዶ የተወጣው። ችግሮቹ ግን እንዳለ ግልጽና እሙን ነው ማለት ነው።
ምናልባት ሌላኛው ደግሞ ይሄ የመደመር ህሳቢ ላይ ኢህአዲግ ውስጥ ራሱ መግባባቶች የሉም የሚባል አስተሳሰብ አለ። ለምሳሌ በቅርብ ከህወሓት ቀደም ታጋዮችም አመራሮችም የሚሰማ ብሎም ደግሞ ይህ አለመግባባትና ክፍፍል ኦህዴድ ድረስ መጥቷል፣ የመደመር እሳቤ ላይ ሁሉም የጋራ ተግባቦት የላቸውም የሚባል አነጋገሮች አሉ። ይህም በተመለከተ ድርጅቱ አንስቶ የተወያየበት ጉዳይ አለው።
በእኛ ድርጅት የአመለካከትና የተግባር አንድነት ለማምጣት ተንቀሳቅሰናል። በአለፉት አንድ አመት ተኩል ጊዜያትም በሰራናቸው ስራዎች ውስጥ በዚህ እንቅስቃሴ ያመጣናቸው ለውጦች አሉ። አሁን የለውጡ ጉዞ የለውጡ እንቅስቃሴ በተፈጥሮ በጣም ፍጥነት ያለው በመሆኑ ያንን ተገንዝቦ ተመሳሳይ ገጽ ላይ ሆኖ ጊዜው የሚፈልገውን ከባድ ተልእኮ የመሸከም ትከሻ አዳብሮ ሁሉም በተመሳሳይ ሁኔታ ስራ ተከፋፍሎ ተጋግዞ ከመሄድ አኳያ ያለውን ክፍተት ነው እንደ ክፍተት የአመለካከትና የተግባር አንድነት ልዩነት አለ ብለን የገመገም ነው እንጂ በመደመር እሳቤ ላይ የኦዲፒ የማዕከላዊ ኮሚቴ አባላትም ሆኑ በየደረጃው ያሉ የአመራር አባላት ስልጠናም ሲሰጥ ነበረ፣ ውይይትም ሲደረግ ነበረ። የመደመር እሳቤ ላይ የሀሳብ ልዩነት የለም ማለት ነው። በሌሎች ብሔራዊ ድርጅቶች እንግዲህ እንደሚታወቀው በአብዛኛዎቹ የተቀበሉት አሉ፣ ያልተቀበሉም ሊኖሩ ይችላሉ። የመደመር ፍልስፍና ከመነሻውም ራሱ ፍልስፍናው ኢምፖዝ የሚደረግ አይደለም ማለት ነው። እንደ ከዚህ በፊቱ ይህን ትቀበላለህ ይህን ካልተቀበልክ ጠፋለህ የሚል እሳቤ የለውም። ያልተቀበሉ ወገኖቻችን ምናልባትም እሳቤው በፊት ከነበረው ስንመራበት ከነበረው መስመር ምን የተሻለ ነገር አለው የሚለውን በደንብ መርምረው መጽሐፉም ሲወጣ አንብበው ተገንዝበው ለዚች ሀገር ለሁሉም የኢትዮጵያ ሕዝብ ከዛም አልፎ ደግሞ ፍልስፍናው መነሻው የሰው ልጆችን መሰረታዊ ፍላጎት፣ የሰው ልጆችን የነፃነት ፍላጎት፣ የሰው ልጆችን የክብር ፍላጎት የማሟላት እነዚህን ደግሞ ለማሟላት አንዱ ከሌላው ሳይቀድም ተያይዞ ተሳስሮ ከነበረን ድክመት ተምረን ባለፈው የተሰሩ ስህተቶችን የማረም አሁን ደግሞ ባሉ ነገሮች ላይ የተሰሩ መልካም ነገሮች ላይ እነዛን እንደ ውረት ወስዶ እንደ መነሻ ወስዶ እዛ ላይ መገንባት በአጠቃላይ የመጪውን ትውልድ መልካም ነገር የማውረስ የመጪውን ትውልድ ጥቅምና ምርት የማስከበር ሳቢ ይዞ የተነሳ ስለሆነ ሲገነዘቡት ወደዚህ ይመጣሉ የሚል ሐሳብ ነው ያለን። ስለዚህ ያሉ ልዩነቶች ቢኖሩም እንደገና ደጋግሞ የመወያየት በሐሳብ የመከራከር ሐሳቡን ደግሞ ካልተቀበሉ የተሻለ ሐሳብ የሚመጣ ከሆነ በዛ ሐሳብ ላይ እየተወያየን ዲሞክራሲያዊ የሆነ መንገድ መከተል እንችላለን። ይሄ ለውጥ ስለሆነ ፈጣን የለውጥ ሂደት ስለሆነ ለውጥ በተፈጠረው ደግሞ የሚቀበለው ይኖራል የማይቀበለው ማካል መፈጠሩ አይቀርም። ያ ሲባል ግን እኛ ለውጡን ባለመቀበል ሶፈር ሪጅን ከዚህ በመለስ ያለው ከኛ ጋር አይደለም ወደሚል አለግን ከታ ግንዛቤ ማስጨበጫ ነገር ጉዳዮችን የመድረኮችን እንፈጥራለን ክርክሮችን እንፈጥራለን። የተሻለ ሐሳብን ከመጣ በተሻለ ሐሳብ የመገዛትና በተሻለ ሐሳብ ይሄን ሀገር እስከተቀመ ድረስ ህዝባችን እስከተቀመ ድረስ በዛ የመሻገር ሐሳብ ነው ያለንና ከዚህ በመለስ ብለን በርዝክተን የምንቀመጠው ነገር የለም ፍጥራዊ ነው ብለን ነው የምንወስደው ይሄንን ማለት ነው።
የፓርቲ ሪፎርምን በተመለከተ ደግሞ ሁለት የተለያዩ ነገሮች ያሉ ይመስለኛል። ለምሳሌ ከዚህ ቀደም አጋር ድርጅት የሚባሉ እንደነ ሶማሌ ክልል፣ አፋር ክልል፣ ቤኒሻንጉል እንደዚያውም ደግሞ ጋምቤላ መተው እኩል ኢሃዲግ ይሁኑ የሚል የፍትሃዊነት ጉዳይ ከዚህ ቀደም የሐዋሳ ጉባኤ ላይ መነሳቱ ይታወሳል። ሌላኛው ጎን ለጎን እየተነሳ ያለው ደግሞ ኢሃዲግ የሚባለው ድርጅት እናት ድርጅት ነው፣ ሌሎች አራት ድርጅቶች ከስሩ ነበረው ህዋት፣ ኦዲፒ፣ አዲፒና ደቡብ በተመለከተ ማለት ነው። አሁን ይሄ ይቀርና አንድ ድርጅት ይሆናል የሚባለው ሳቤ በቅርብ በብዛት እየተቀነቀነ ይመጣል። ይህ ደግሞ ወደ አህዳዊ ፍርዓት የሚወስድ ነው። የብሔር ብሔረሰቦችን የራስ የማስተዳደርና የራሳቸውን በራስ የመወከል እድልንም ይነፍጋል የሚሉ ሐሳቦች አሉ። በተለይ ሁለተኛው ላይ ምንድነው የተወያየው ድርጅቱ?
እቺ ሀገር በተፈጥሯ ህብረ ብሔራዊ ናት። የባህል የማንነት የቋንቋ ብዝሃነት ያለባት ሀገር ናት። መኖሩ ብቻ ሳይሆን እነዚህ ልዩነቶች እነዚህ የብዝሃነት ጉዳዮች ምላሽ ባለማግኘታቸው በሀገራችን ታሪክ አንዱና መሰረታዊ የመታገያ አጀንዳ ሆኖ በርካታ መስዋዕትነት ያስከፈለ ጉዳይ ነው። ከዚህ በመነሳት አንድ ስልጣንን ይዞ ፕሮግራሙን አላማውን የህዝብን የትግል አጀንዳ ለማራመድ ቀሳቀስ ፓርቲ ይሄን ጥያቄ ደፍቄ አፍኜ ህብረ ብሔራዊነትን ፌዴራላዊ ስርዓትን አስቀርቼ በአህዳዊ ተክቼ እጓዛለሁ ብሎ የሚያስብ ከሆነ ቅዠት ካልሆነ በስተቀር በኢትዮጵያ ተጨባጭ ሁኔታ የሚቻል አይደለም ማለት ነው። የፓርቲ ውህደት የፓርቲ አደረጃጀት ማለት አንድ ፓርቲ የያዘውን አላማ የያዘውን ፕሮግራም ለማሳካት የሚጠቀምበት ታክቲክ ነው። ስለዚህ አሁን ከዚህ በፊት የነበረው የኢህአዴግ አደረጃጀት የነበረባቸውን ችግሮች ጥናቱ ዘርዝሮ ባስቀመጠው መሰረት አሁን ያለውን የህዝቡን የለውጥ ፍላጎት መሸከም እንደማይችል ግንዛቤ ውስጥ በማስገባት ከዛም አልፎ ደግሞ አግላይነቱ መቀየር እንዳለበት በጽኑ በማመን አጋር ተብሎ የተቀመጡ ድርጅቶች ምናምን የሚል ምክንያት ይቀርባል። ያም ሆኖ ግን አፋር ያለው አርብቶ አደር የኢህአዴግ ማህበራዊ መሰረት አይደለም፣ ሶማሊያ ያለው አርብቶ አደር የኢህአዴግ ማህበራዊ መሰረት አይደለም፣ ጋምቤላ ያለው የኢህአዴግ ማህበራዊ መሰረት አይደለም፣ ኦሮሚያ እና ደቡብ ውስጥ ያለው አርብቶ አደር ደግሞ በጣም በሚቃረን መልኩ የኢህአዴግ ማህበራዊ መሰረት ሆኖ ግለሰቦች የኢህአዴግ አባል ሆኖ የሚንቀሳቀሱበት ሁኔታ ነው ያለው ማለት ነው። አሁን አንዱ የሚመልሰው አደረጃጀቱ የሚመልሰው እነዚህ ድርጅቶች በኢህአዴግ ፕላትፎርም ከነበረው አጋርና ዋና ድርጅት ከሚለው አካሄድ አስወጥቶ ሁሉም የሚወከሉበት ሁሉም ኢትዮጵያን የሚመስል ከጫፍጫፍ ሁሉን ያሳተፈ አደረጃጀት የመፍጠር ነው ማለት ነው።
ሙሉ በሙሉ አጽድቆታል ይሄን ሐሳብ?
በሙሉ ድምጽ ነው ያጸደቀው።
አቶ አዲሱ አረጋ የኦዲፒ ማዕከላዊ ጽህፈት ቤት ኃላፊ ይህን ቃለ መጠየቅ ለማድረግ ፈቃደኛ በመሆኖ በአሜሪካን ድምጽ አድማጮች ስም በጣም አመሰግኖታለሁ።
እኔም አመሰግናለሁ።
አድማጮች አሁን የማጠቃለያ ዜና እናሰማለን። ካናዳ ዛሬ አዲስ ጠቅላይ ሚኒስትር ትመርጣለች። ለአንድ ዓመት ያህል ያገለገለውን ሊበራል መንግስትን በማስወገድ አደጋ ላይ የሚጥል ከባድ የምርጫ ዘመቻ ተካሂዷል። የ47 ዓመት ዕድሜው ጠቅላይ ሚኒስትር ጀስትን ትሩዶ ከአራት ዓመታት በፊት ተመርጠው ነበር። በ10 ዓመታት ውስጥ የመጀመሪያውን ሊበራል መንግስት ለመምራት ችለው ነበር። በአስተዳደራቸው ወቅት ለነጻ ንግድ ለብዝሃ ዓለም ዙሪያ ያሉት ሊበራሎች ድጋፍ አግኝተው ነበር። ይሁንና እንደ አውሮፓ አቆጣጠር በ1990ዎቹና በ2000ዎቹ ዓመታት ውስጥ ፊታቸውን ጥቁርና ቡናማ ቀለማት የተቀቡባቸው ቢያንስ 3 ምስሎች መውጣታቸው ችግር አስከትሎባቸዋል። ¶¶
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በአሃዱ ራዲዮ ኤፍኤም 94.3 የሚያዘጋጀውን የምሽቱን ስርጭት እዚህ ላይ ያበቃ። ትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣
ደህና ደሩ።